ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምጽ። ዛሬ አብራችሁን ከቆያችሁት ከሚቀርቡላችሁ ጉዳዮች መካከል
ሰው ቶሎ ብሎ ወደ ህክምና እንዲሄድ፣ ከዛም በኋላ በተረፈ የህክምናን ውጤት አይቶ ባይሆንም እንኳን ህክምናውን ውጤት ካየ በኋላ ወደ ጸበልና ወደ ሌላ ነገር ቢሄድ ይመረጣል ብዬ ነው የማስበው።
የተፈጥሮ ወይንም ሰው ሰራሽ አደጋን ተከትሎ የሚመጣ ድህረ አደጋ ሰቀቀን ወይንም ፖስት ትራማቲክ ዲዞርደር ወጣቶችን ጨምሮ በርካታ ኢትዮጵያውያንን እየፈተነ የሚገኝ የአእምሮ ጤና ችግር ነው። ይህንን የተመለከተ ዘገባ በምሽቱ ይቀርባል። እንዲህንና ሌሎች ዘገባዎችን ያካተተውን የምሽቱን ስርጭት ሀብታሙ ስዩም ይመራዋል። ኤልያስ አስማረ ደግሞ የድምጽና የምስል ምህንድስናውን ይከውናል። አስቀድመን ወጣት የከባድ መኪና ሹፌሮች እየገጠማቸው ስላለ አንድ ፈታኝ ጉዳይ የሚነግረው ዘገባ እናሰማችኋለን። አብራችሁን ቆዩ። ኢትዮጵያ የተለያዩ አካባቢዎች የሚደርሱ የጸጥታ ችግሮች ምክንያት በረጅም ርቀትና ሀገር አቋራጭ ትራንስፖርት አሽከርካሪዎች ላይ የሚደርሰው ጥቃት ከጊዜ ወደ ጊዜ እየተባባሰ መሆኑ እየተነገረ ነው። በዚህ ዓመት ብቻ እስከ 40 የሚደርሱ የጭነት መኪና አሽከርካሪዎች ህይወት ማለፉንና በየተሰቦቻቸውም በየጊዜው እገታዎች እየተፈጸመባቸው ከ150 ሺህ እስከ 700 ሺህ ብር እንዲከፍሉ የሚጠየቁ መሆናቸውን አሽከርካሪዎች ነግረውናል። ስመኝሽ የቆየ ሹፌሮችና ባለስልጣናትን አነጋግራ ስለ ችግሩ ስፋትና መወሰድ ስላለባቸው እርምጃዎች የሚናገር ዘገባ በመቀጠል ታቀርብልናለች።
ለረጅም ዓመታት በተለያዩ የኢትዮጵያ ክፍሎችና ከሀገር ውጪ ምርቶችን በማመላለስ ለኢትዮጵያ የገቢ ወጪ እንቅስቃሴ ትልቅ ድርሻ የሚወስዱት የጭነት መኪና አሽከርካሪዎች በየጊዜው ኢትዮጵያ ውስጥ እየተባባሰ በሚሄደው የጸጥታ ችግር ምክንያት ህይወታቸው አደጋ ላይ መውደቁን ይገልጻሉ። መንገድ ላይ በሚያጋጥሙ መንገድ መዘጋት፣ አሽከርካሪዎችን ማስቆም፣ ገንዘብ መጠየቅ፣ ንብረት መዝረፍ፣ አሽከርካሪዎችን አግቶ ገንዘብ መጠየቅና ተኩሶ መግደል በመሳሰሉ ችግሮች ምክንያት እንደ ልብ ተንቀሳቅሶ ማሽከርከር የማይቻልበት ሁኔታ በመፈጠሩም የአሽከርካሪዎችና ቤተሰቦቻቸው ገቢ እንዲሁም ስነ ልቦና በከፍተኛ ሁኔታ መጎዳቱንም ያስረዳሉ። የአዲስ አበባ ከተማ ነዋሪ የሆኑት አቶ ተስፋሁን ከበደ ኪዳኔ ባለትዳርና የሶስት ልጆች አባት ሲሆኑ ለ16 ዓመት በተሳቢና ገልባጭ መኪና አሽከርካሪነት አገልግለዋል። በተለይ ከቅርብ ዓመታት ወዲህ በሚሰሩበት በመታራና አዋሽ መንገድ በሚገጥማቸው ተደጋጋሚ ዝርፊያ ምክንያት ግን ደህንነታቸው አደጋ ላይ መውደቁን ይናገራሉ።
በተለይ አሁን መታራ መስመር ነው የምሰራው። ለምሳሌ መታራ መስመር ላይ ስሰራ በፊት በፈለኩት ሰዓት ተነስቼ በፈለኩት ሰዓት ነበረ የሚሄደው። አሁን ግን እንደዛ አይደለም። በተደጋጋሚ ዝርፊያ እየተፈጸመ ነው። ሹፌሮችም እየተጎዱ ነው። የሞቱም አሉ። ቦሌ መት የሚባል አለ። ከወለንጭቴ አልፎ 55 ላይ ተገንጥሎ ወደ ምርት የሚያገንጥያ መንገድ ላይ ማለት ነው። ወደ 55 የሚኬደው ከጫፍ እስከ ቦሌ ከተማ ከምስ ከሚባለው ድረስ የመንግስት አካል ማንም የማይንቀሳቀስበት እዚህ በቀይ የነዛኞች ያው የሚናገረው ይገባሻል፣ የእነሱ ክልል ነው ተብሎ የተከለለ አካባቢ ነው። በዛ ውስጥ ነው የምናልፈው። ምንም ቢፈጠር ምንም ቢፈጠር እኔ ምንም ዋስትናም የለኝ። ምንም ቢፈጠር እዛ ጋር ማንም መቶ የሚያስጥለኝ የለም።
ሌላው ያናገርናቸው አቶ ሰጡ የባህር ዳር ከተማ ነዋሪና የሁለት ልጆች አባት ሲሆኑ የከተማው የድንበር ተሻጋሪ አሽከርካሪዎች ማህበርም አባል ናቸው። ለ13 ዓመታት ያሽከረከሩበት የሱዳን መንገድ ከቅርብ ጊዜ ወዲህ በሚፈጸምበት የዝርፊያ የግድያና የእገታ ወንጀል ምክንያት ግን ስራቸውን እንደ ቀድሞ መስራት አለመቻላቸውን ይገልጻሉ። በተለይ ደግሞ ከቅርብ ጊዜ ወዲህ እየተባባሰ ነው ባሉት ያሽከርካሪዎች እገታ ወንጀለኞቹ ከ150 ሺህ እስከ 700 ሺህ ብር እንደሚጠይቁ ያስረዳሉ።
አሁን ሰሞኑን 700 ሺህ ብር ጠየቁና 400 ሺህ ብር ጠየቁ ይላሉ። በዚህ በምንጭና ወደዚህ ደግሞ ጋር አካባቢ 150 ሺህ 200 ሺህ 300 ሺህ እየተከፈለ ከአሁን በፊት የተለቀቁ ሹፌሮች አሉ ሌላ ቦታ ላይ።
አቶ ሰጡ አክለው በዚህ ዓመት ብቻ ከ30 እስከ 40 የሚሆኑ አሽከርካሪዎች በጥይት ተመተው ህይወታቸው ማለፉንም ገልጸዋል።
ታግተው አስለቅቀናል፣ ከፍለናል፣ በድርድር አዋጡ እየተባለ የምናዋጣበት ሂደት አለ አሁን በየቦታው። ከዛ ውጭ ሰሞኑን አንድ ማቀው ሹፌር አፋር ክልል እዚህ ድፎና ገዋኔ መሀል ላይ ቀጥታ በጥይት ድንባራን ተመቶ ሙቷል። በቅርብ እዚህ ጓዋቂዮን አካባቢ ወጣ ብሎ ወደዚህ እንደዚህ አንድ አሽከርካሪ በእንደዚህ በጥይት ተመቶ ሙቷል። ረዳቱ ቆስሏል፣ መኪናው ተቃጥለዋል። በዚህ ዓመት ከ30 እስከ 40 የሚደርሱ አሽከርካሪዎች መንገድ ላይ በጥይት በወንበዴዎች ተመተው ህይወታቸው አልፏል።
በዚህ ጉዳይ ያናገርናቸው አቶ አበባው ጋሻው ምንዲሁ በጅቡቲ መስመር አገር አቋራጭ ሹፌር ሆነው ለ23 አመታት ያገለገሉ ሲሆን ከሶስት ወር በፊት አፋር ክልል ገዋኔ ላይ ያጋጠማቸውን ዝርፊያ እንዲህ ይገልጹታል።
ይሄኔ ወራጅ ትራንስፖርተር ብለን ቆማሉ። የመንገድ ትራንስፖርተር ይከላም ይዛሉ። አንዴ ማለት እንደዚህ አይነት ነገር ይገባሉ። ወደ አንድና አንድ ዳክመንት ያናግራል። አንድ ደግሞ ይጠይቃል። ካውስ ነው የሚወጡ ገንዘብ ተቀብሎ ያለውን ስናይቀርም ስንት ምናምን ነገር ያለውን በቃ የተገኘውን ነገር ተጋግኝ ይዘው ይወርዳሉ።
ይህ ሁሉ ወንጀል ሲፈጸም የጸጥታ አካላት እርምጃ አልወሰዱም ወይ ብለን ላቀረብነው ጥያቄ አቶ አበባው ሲመልሱ
አካላትም ነገራቸው ነበር። በአደባባይ እየተዘረፈ ፖሊሳ ነው መኪና አባ ተሳቢ ተፈቶ እየተዘረፈ ይኸው ተሳቢ እየተዘረፈ ነው ያለውን ነገር ሲከፈው ደረሱላቸው ይደም ብለን አመልክተን ነበር። ምንድነው እነሱ ዶክተር ነገር ስለሆነ በቃ እናንተ እየተፈቃችሁ እኛ ብዙ ቦታ ላይ መከፋፈል አይችልም
አቶ ተስፋውን በበኩላቸው የጸጥታው አካላት መፍትሄ ከመሆን ይልቅ እንደውም የችግሩ አካል ሆነዋል ይላሉ።
አሁን ለደህንነት ተብሎ በየመንገዱ የተቋቋሙ የመንግስት ኃይሎች ራሱ ለኛ በጣም ችግር ሆነዋል። እውነት ለመናገር ለፍተሻ ተብሎ ነው እንትሚለው ባዛኛው የሲኖ በተለይ እንደዚህ ገልባጭ መኪኖች አይፈተሹም። ግን እነሱ ሆን ብለው ያስቆሙናል። በተለያየ ምክንያት ደረሰኝላል ደረሰኝ ምርታሳያቸው በቃ የተለያየ ምክንያት እየፈለጉ ብር መቀበል ነው የሚፈልጉት። እያንዳንዱ ቦታ ሁሉ ስም እስከና ስሙ ጠቅሼ ልነግርሽ ይችላሉ። አንዳንድ ቦታ ጥይት አቀባበል በቃ እየመረረን እየጣስን ሁሉ ማለፍ ጀምረናል። በቃ በጣም ከምሬት የተነሳ ማለት ነው። እውነቴን ነው የምልሽ፣ እኔ እንደውም በአሁኑ ሰዓት በጣም ከመረረኝ ነገር እነሱ ናቸው።
በኢትዮጵያ የተለያዩ አካባቢዎች በሚደርሱት እነዚህ ተደጋጋሚ ጥቃቶች ምክንያት አሽከርካሪዎች እንደ ልብ ተንቀሳቅሰው ማሽከርከር ባለመቻላቸው በቤተሰቦቻቸው ላይ እየደረሰ ያለውን የኢኮኖሚ ጫና አቶ ሰጡ በመሬት ያስረዳሉ።
አንድ ነው የመጀመሪያ ደረጃችሁ ቤተሰቦቻችን ላይና ልጆቻችን እናቶቻችን እና አባቶቻችን ላይ ከፍተኛ የሳይኮሎጂ ጫና አለ። ሁለተኛው ደግሞ በኢኮኖሚያችን ላይ 24 ሰዓት ተንቀሳቅሰን ከቦታ ቦታ መላልሰን እንሰራ ነበረ። አሁን ግን ያልሆነም አንዳንድ ቦታ በተሳ ምክንያት 12 ሰዓት ላይ ችለዎች ይዘጉባቸው ከተሞች ተፈጥረዋል። ለምሳሌ ጓዜ ላይ 24 ሰዓት ይዘጋል፣ ዱከጥር ላይ 2 ሰዓት ይዘጋል። እዛ ባለፈ ሰዓት መንቀሳቀስ የማይችባቸው አሉ። እንደዚህ ሴላ የሚዘገባል ሴላው ሳይዘጋ ደግሞ ጸጥታ ሁኔታው ስለሚያስፈራ ማንቀሳቀስባቸው ብዙ መንገዶች አሉ። በቀንም የሚያስፈሩ ማለት ነው። በሁሉም ክልል በተለያየ ክልል በኛ ብቻ አይደለም በሀገሪቱ ላይ ነው። ነገራችን ላይ ማዳበሪያ በጊዜ መድረሱ ያለበት ይጓተታል። ለምንድን ነው ይጓተተው? 24 ሰዓት ተጉዞም ሆነ ቀንም ማታም ነርቶ ቀልጣፋ አገልግሎት መስጠት እየተቻለ በወንበዴ ምክንያት በቀን 10 ሰዓት ብቻ ነርቶ ይቆማል። አንድ በሀገሪቱ ኢኮኖሚ ብላ ዳርቷል። በእኛም ላይ ደግሞ እንደዛው ነው። በጊዜ ፈርተን በጊዜ ቀን መግባት እየቻለ በዚህ ምክንያት መጓተቱ ትልቅ ጉዳት አድርሷል።
አቶ ሰጡ አክለው የጸጥታው አካላትና የትራንስፖርትና ሎጂስቲክ ሚኒስቴር ለጉዳዩ ትኩረት አለመስጠታቸው ለጥቃቶቹ መባባስና መጠናከር አስተዋጽኦ አድርገዋል ሲሉ ይከሳሉ።
አሁን የትራንስፖርትና ሎጂስቲክ ሚኒስቴር ተብሎ አለ። ይሄ ሚኒስቴር መስሪያ ቤት አሽከርካሪው ላይ የሚደርሱ ሞትና እንግልት ትኩረት ሰጥቶ የሚሰራ አይደለም። ይሄን አመት ሙሉ ወደ 40 ሚሊዮን አሽከርካሪ እንኳን ሲሞት አንድ ቀን በገለጻው አሽከርካሪዎችን ሞት የተቃወመበት ሂደት የለም። እየመረረ ያለ ተቋም በእኛ ትክሻ በተጓጓዦች ላይ ነው ሪፖርት ለፓርላማ እየቀረበ ያለው። የኛን ሞትና እንግልት ግን ከተገቢው ልክ አይደለም። ምንም ተመልክቶ ሲዘግባ አናይም። ለጸጥታ ኃይልም ቀርቦ ሹፌሮቻችን ላይ እኛ ፌመስ ሰራተኞች ነን፣ የትራንስፖርት ሚኒስትር ሎጂስቲክ ሰራተኞች ማለት ነው ሹፌር ማለት ነው።
በዚህ ጉዳይ ያናገርናቸው የትራንስፖርትና ሎጂስቲክ ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ስራ አስፈጻሚ አቶ ታጠቅ ነጋሽ መስሪያ ቤታቸው በአሽከርካሪዎች ላይ እየደረሰ ያለውን ችግር መገንዘቡንና ችግሩን ከፌደራልና ከክልል ጸጥታ አካላት ጋር በመሆን ለመፍታት ከሁለት ወራት በፊት ጥረት መጀመሩን ገልጸው ትኩረት አልሰጠም መባሉ ግን ትክክል አለመሆኑን ይገልጻሉ።
ዛቻዎች፣ ግርያዎችና ዘረፋዎች እንደሚከሰተባቸው በተለያዩ አጋጣሚዎች ለእኛም ሪፖርት አድርገዋል። በአንድ ወቅት ተሰብስበንም የሚደርስባቸው ችግር ምን እንደሆነ በዝርዝር አስረድተዋል። በተለይ በኢትዮ ጅቡቲ ኮሪደር አካባቢ እንደዚህ አይነት ችግሮች እንደሚያጋጥሟቸው አልፎ አልፎ ችግሮቹ እንደሚከሰቱ እንደዚሁ ተናግረዋል። መንግስትም ይህንን በተመለከተ ዝርፊያውም ማስፈራሪያና ግድያውም እንዲቆም ጥያቄ አቅርበዋል። በወቅቱ ያው እንደሚታወቀው ሀገራችን በብዙ መልኩ የተለያዩ የልማት ስራዎችም እየተከናወኑ ጎን ለጎን ደግሞ የሽብር ተግባርም የሚፈጽሙ አካላት እንዳሉ ይታወቃል። ስለዚህ እሱን ለመከላከል ደግሞ የፌደራል ፖሊስ ከትራንስፖርትና ሎጂስቲክስ ጋር በተገናኘ የሚሰሩ ስራዎችን በጋራ በመስራት በፌደራል ፖሊስ በኩል ይሄንን ከስር ከመሰረቱ ለመቅረፍ የሚያስችሉ ዝግጅቶች መደረጋቸውንና ይሄንን ለማስቆም ፌደራል ፖሊስ ከኛ ጋር ለመስራት እንዲሁም አሽከርካሪዎቹ የሚያነሳቸውን ጥያቄዎች በዘላቂነት መፍታት የሚቻልበትን አግባብ በተመለከተ ሰፊ ውይይት ተደርጎ ፌደራል ፖሊስም ይሄንን ለሚመለከታቸው የጸጥታ አካላት ድርሻቸውን ሰጥቶ ቁጥጥር እየተደረገ
የጸጥታ አካላት ያደርሱታል የተባለውን የዝርፊያ ችግር በተመለከተ የጸጥታ መዋቅሩ እርምጃ እንደሚወስድ ያሰምሩበት አቶ ታጠቅ በተለይ ከፍተኛ ዝርፊያና ግድያ እንደሚፈጸም መረጃ በደረሳቸው የአፋር ክልል ችግሩን ለመቅረፍ እየተደረገ ባለው ጥረት መሻሻሎች መኖራቸውን አስረድተዋል።
አሽከርካሪዎቹ ባነሷቸው ነጥቦች ዙሪያ በተለይ የማዋከቡ ዝርፊያው በየደረጃው ይደርስብናል ያሉትን ነገሮች መቆጣጠር ነው በዋናነት እኛ ትኩረት አድርገን የሰራነው ከጸጥታ አካላት ጋር። ስለዚህ
ቀንሰዋል
እነሱን ሙሉ ለሙሉ ወደ ማስቀረቱ ነው እንቅስቃሴ እየተደረገ ያለው። ስለዚህ ቀደም ሲል ሊፈጸሙ የነበሩ የወንጀል አይነቶች በየጊዜው ከሚደርሰው ሪፖርት ጋር በተገናዘበ መልኩ የፌደራል ፖሊስም ይሄን ነገር በማስከበሩ ረገድ አብሮን እየሰራ ስላለ በየጊዜው ይደርሱ የነበሩ ነገሮችን መቀነስ ይችላል። ሙሉ ለሙሉ ማስቀረት አልተቻለም፣ ግን በፊት ከነበረው ሁኔታ አሁን በተሻለ አሽከርካሪዎች በሰላም ወጥተው በሰላም የሚገቡበት መንገድ ተመቻችቷል። ከዚህ በኋላ ደግሞ በተጀመረው ልክ ተጠናክሮ የሚቀጥል ጥረት ይገኛል ማለት ነው።
ለሀገሪቱ የውጭና የሀገር ውስጥ ንግድ የጀርባ አጥንት ሆነው የሚያገለግሉት የረጅም ርቀትና ድንበር ተሻጋሪ አሽከርካሪዎች ግን በህይወታቸውና በቤተሰቦቻቸው ላይ የተደቀነው አደጋ ከመንግስት ከፍተኛ ትኩረትና እርምጃ የሚፈልግ መሆኑን በመግለጽ ለደህንነታቸው ዋስትና እንዲሰጣቸው ጠይቀዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽና መሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ አብራችሁን ስለሆናችሁ በእጅጉና መሰግናለን። ወደ ቀጣዩ ዘገባ ስንሻገር ዓለም አቀፉ የአምሮ ጤና ቀን ሰኞ ለታስቦ ውሏል። በተለይ ደግሞ የተፈጥሮ ወይንም ሰው ሰራሽ አደጋን ተከትሎ የሚመጣ ድህረ አደጋ ሰቀቀን ፖስት ትራማቲክ ዲስኦርደር ብዙም ትኩረት ያገኘ እንዳልሆነ የዘርፉ የጤና ባለሙያዎች ይገልጻሉ። አብዛኛው ማህበረሰብም የአምሮ ህመሞችን ከርኩሳን መናፍስ ጋር በማገናኘት ወደ ህክምና ተቋማት ከመሄድ ይልቅ ባህላዊ መንገድ ይመርጣሉ ይላሉ። በባህር ዳር ፈለገ ህይወት አጠቃላይ ሆስፒታል የአምሮ ህመም ሐኪም የሆኑት ዶክተር ማቴዎስ ወሰኔ አፍር ምስጋና ውሳቸውንና አንዲት የአምሮ ታማሚን በመጠየቅ ቀጣዩን ዘገባ አስተናርታለች።
ወርቅነሽ ውነቱ ትባላለች። ከአንድ አመት ከስድስት ወር በፊት በባህር ዳር ከተማ በግንባታ ስራ ተቀጥራ ትሰራ እንደነበር ትናገራለች። ወርቅነሽ አንድ ቀን አብሯት ይሰሩ ከነበሩ ሁለት ባልደረቦች ጋር ትቀያየማለች። ውሎ እያደር ለነርሱ ያላት ጥላቻ እያየለ እንደመጣ አስረድታኛለች። ከዛ የእርሷ የቅርብ ጓደኞች ከነዚህ ሰዎች ጋር መጣላት እኮ መጥፎ ነው ሊጎዱሽ ይችላሉ ብለው ከነገሯት በኋላ የስሜት መለዋወጥ እንደደረሰባት ትናገራለች።
ሰራተኞች ምናምን እነሱ እኮ ክፉ ናቸው። ከተጣልሽ ያለ ነገር ያደርጉብሻል፣ ቀጣው ደግሞ እሱ እንትን ነገር እንድትገቢ ያደርጉሻል ምናምን ሲሉኝ በቃ ያኔ ባከታተለኝ ሰዓት እንደገና እየጨመረ ፍርሃት እንትን እየጨመረብኝ ሲሄድ ወደ አይምሮ ጭንቀት ነገር ተቀየረብኝና ከዛች ልጅ ጓደኛ የሆነችው ደግሞ ቤት የምታሳያቸውና የሚጎዱ ይመስለኛል፣ ያጎቴን ቤት ሁላ ዘመዶች የምታስወዳቸው ይመስለኛል። ፋዘር ደግሞ እንደሚመጣ ስደቡ ሰምታኛ ላይ አብራይን አይደረች ስላመመኝ ከዛ እሱ ሁላ እንደሚመጣ ትናገርና መንገድ የምታስወዱ ይመስለኛል። ከዛ በቃ አባቴ አባቴ ማለት ችሉ ቀይ ማልቀስ ባህሪ ያለ ልብስ የመቅደድ ባህሪ ያለ ሰው የመሳደብ ባህሪ ያለ እንደዚህ እንጀራ ልስ የሰገሲል እንደዚህ አስደሽቼ እናቴ እንደዚህ ሽሮ ትችሮ አስረግቻ ታውቃለሁ። በቃ ፋዘርን አልወድም፣ ማንኛውም ሰው አልወድም። ቀሳድባለኛ ከዛ በኋላ እንደዚህ ጸበ ልጠመቅ ባህር ምግብቻ አውቃለሁ መንጥቄስ በቃ ብዙ ነገር ነው ማደርገው ነበር።
ወርቅነሽ ቤተሰቦቿ ከህመሟ ይፈውሳታል ብለው ያሰቡት ባህላዊ ህክምና በመሆኑ በጊዜው ወደ ዘመናዊ ህክምና ተቋም ይወሰዳት አልነበረም።
ጸበል ሲያስገባኝ ያው ዝም ብለው አሁንም ትክክለኛ ጸበል አይደለም ያው ዳም ወስደው ነበር ጉዳም አይደለም ተባሉ። እዛ ደግሞ ባህላዊ ህክምና ነገር ምስ ያበሻ ነገር የሚያውቅ ከዛ ወሰዱኝ።
ከብዙ ውጣ ውረድና ድካም በኋላ የጤናዋ መታወክ እያየለ ሲመጣ የመጨረሻ መፍትሄ ይሆናል በሚል ነበር ወርቅነሽ ወደ ህክምና ተቋም የተወሰደችው። ይህ የመጨረሻ ሙከራ መፍትሄ ሆኖ እንዳገኘችው ወርቅነሽ ትናገራለች።
አሪፍ ነው። በየሰዓቱ ወንድ ዶክተር አናግሮኝ ከሆነ ሴት ደግሞ ዶክተር ያናግረኛል። አሁንም ሌላ ወንድ ዶክተር ያናግረኛል። አሁንም ሌላ ሴት በጣም እየተቀያየሩ እኔን ሀይኖ ነጻ እንዲሆን ያደርጉኝ ነበር። በጣም የሚከታተሉ በጣም አሪፍ ናቸው። እኛ በራሴ ጊዜ ማቋረጤ ነው ወደዚህ የመጣሁት።
በባህር ዳር ከተማ በሚገኘው ፈለገ ህይወት ሪፈራል ሆስፒታል የአእምሮ ህመም ሐኪም የሆኑት ዶክተር ማቴዎስ ማሰነ ተፈጥሯዊ አለያም ሰው ሰራሽ ክስተትን ወይም አደጋን ተከትሎ የሚመጣን የአእምሮ ህመም ወይም በእንግሊዘኛ ፖስት ትሮማቲክ ስትረስ ዲስኦርደር በመባል የሚታወቀውን ህመም እንዲህ ያብራሩታል።
ጦርነት፣ ተፈጥሮ አደጋዎች፣ ሰው ሰራሽ አደጋዎች፣ መፈናቀል፣ ድርቅ፣ እነዚህ አይነት ጫናዎች ሲደራረቡ የአእምሮ ጤና መታወቅ እንደሌላው ሳይሆን ከፍ ይላል። ከሞላ ጎደል ራሱን የቻለ ቶፒክም ነው። ከትራውማ ወይም ከዚህ ከጦርነቶች ጋር ከችግሮች ጋር የተያያዘ የሚመጣ ራሱን የቻለ አለና እና እንደየህመሙ ይለያያል። ግን በጠቅለል ስናደርገው ስሜት ላይም ለውጥ ይመጣል። ኢሞሽናል የምንለው ባህሪ ላይ ለውጥ ይመጣል። ቢሄቨራል የምንለው በተለምዶ ከምናውቀው በተፈጥሮ ሰው ቢሆን ከምናውቃት ባህሪ የተለየ ሊመጣ ይችላል፣ ሊታይ ይችላል። ሰውን ሊጠራጠሩ ይችላሉ። ሊጎዳኝ ነው፣ ሊያጠፋኝ ነው ብሎ ሊፈሩ ይችላሉ። የፍርሃት ስሜት ሊኖር ይችላል። የስሜት ልዩነት፣ የባህሪ መለወጥ ከዛ ጋር ተያይዞ ተግባር ላይ ልዩነት ይኖራል። አክሽን የምንለው የሚሰሩት ነገር ላይ ድሮ በተለምዶ ከሚሰሩት የተለየ ነገር፣ የተቀየረ ነገር፣ ትክክል ያልሆነ ነገር፣ አግባብ ያልሆነ ነገር ማድረግ ማሰብ።
በኢትዮጵያ በተፈጥሯዊ አለያም ሰው ሰራሽ ክስተትን ወይም አደጋን ተከትሎ በሚመጣ የአእምሮ ህመም ወይም ፖስት ትራውማቲክ ስትረስ ዲስኦርደር የሚታመሙ ሰዎችን ማህበረሰቡ አብዛኛውን ጊዜ እርኩስ መንፈስ ነው ያገኛቸው ብሎ በማመን ታማሚውን ወደ ሕክምና ተቋማት የመውሰድ ልምዱ ዝቅተኛ መሆኑን ዶክተር ማቴዎስ ይናገራሉ።
ሕክምና አያስፈልግም፣ መንፈስ ነው። በመንፈሳዊ መንገድ በምናምን ብቻ ይሁን እየተባለ ብዙ ሰው ታስሮ አንድ አመት፣ ሁለት አመት፣ 10 አመት በጣም እየተሰቃየ ህመሙ እያመመው እየተቸገረ ወደ ጤናው ሳይመለስ ብዙ ዘመን ስለሚንገላታ ነው እንጂ ችግር ያለው እየታከሙ ጎን ለጎን ሐኪምን እያማከሩ መድኃኒታቸውን እየወሰዱ የእግር ህክምናውን እየቀጠሩ በተጓዳኝ ደግሞ መንፈሳዊ አገልግሎቶችን ጎን ለጎን ማስኬድ ባለሙያው ጋር የተመካከሩ እንደዛ ካደረጉ ለጤናቸው ሞር ጠቃሚ ነገር ይገኛል ብለንም እናምናለን።
ወርቅነሽም ለህብረተሰቡ መልእክት አለኝ ትላለች።
አሁን ራሴ ከራሴ ካየሁትና ከራሴ ከተረዱት አንጻር ተሮብሎ ወደ ህክምና እንደሄዱ ነው የምመክረው። አሁን ባለኝ አቅም ያን ያክል እንኳን ለሰው ለማስረዳት ችሎታ ባይኖረኝም በቃ ባለኝ አቅም ሰው ተሮብሎ ወደ ህክምና እንደሄድ ከዛም በኋላ በተረፈ የህክምናን ውጤት አይቶ ባይሆንም እንኳን ወይ ህክምናው ውጤት ካየ በኋላ ወደ ጸበል ነው ወደ ሌላ ነገር ቢሄድ ይመረጣል ብዬ ነው የማስበው። ህክምና በጣም ለኛ ቆንጆ ነው።
ዶክተር ማቴዎስ በኢትዮጵያ ከግጭቶች ጋር በተያያዘ የአእምሮ ህመም ጤና ተጠቂዎች ቁጥር እየጨመረ መምጣቱን በእለት ከእለት ምልከታቸው ማስተዋላቸውን ተናግረዋል። የአማራ ክልል ጤና ቢሮ ከሰሜን ኢትዮጵያው ጦርነት ጋር ተያይዞ በቅርቡ አስጠናውት ባለው ጥናት 4000 የሚሆኑ ሰዎች ከጦርነቱ በኋላ ለአእምሮ ጤና ህመም መዳረጋቸውን ገልጿል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ጋቢና ቪኦኤ ከአሜሪካ ድምጽ የሚተላለፍ ወጣቶች ላይ ትኩረቱን ያደረገ መሰናዶ ነው። አብራችሁን ስላላችሁ በእጅጉ እናመሰግናለን አድማጮቻችን እንዲሁም ተመልካቾቻችን። ወደ ቀጣዩ መሰናዶ ስንሻገር የኢትዮጵያ ወጣቶች ትስስር መረብ ወጣቶችን ወደ በጎ ግብ ለመምራት ያለመ ማህበራዊ ሚዲያ አገልግሎት ነው። ሙያ ተኮር ሐሳቦች፣ አስተሳሰብ ቀያሪ ዘመቻዎችና ሌሎች ለወጣቶች የሚበጁ መረጃዎችና አገልግሎቶችም የሚዳረሱበት መረብ ነው። እንግዲህ የዚህ መረብ መስራች ዘ ኢንስፓየርድ ኢትዮጵያን የተሰኘ የወጣቶች ማህበር ነው። ከማህበሩ መስራች የወጣቶች ስብዕናና ሙያ ብቃት ግንባታ ባለሙያም ከሆነው ልዩነት አምራት ጋር አጭር ቆይታ አድርገናል። በመቀጠል ይቀርባል።
እሺ፣ ከልብ አመሰግናለሁ ሀብታሙ እና አንተም የምሰራበትን ላመሰግን እፈልጋለሁ። በመጀመሪያ የኔ ስም ልዩነት አምራት ይባላል። የምሰራው ድርጅት ስሙ ደግሞ በኢንስፓየርድ ኢትዮጵያን ሚዲያ አሶሲሽን ይባላል። ከሱ ስር አሁን አንተ ሜንሽን ያደርገው የኢትዮጵያ ወጣቶች ትስስር መረብ ኢኒሽቲቭ ነው ወይም ዩዝ ኔትወርክ ኢትዮጵያ። እንግዲህ እንደ ፋውንደር ሆኜ ነው የማገለግለው። እዚህ ላይ ደግሞ ኢንስፓይሬተር ወይም ሀሳብን የማስተባበር ገናኘት ሰዎችን ሀሳብና እይታቸውን እንዲያጋሩ የማመቻቸትንም ስራ ደግሞ እሰራለሁ ማለት ነው።
የኢትዮጵያ ወጣቶች ትስስር መረብ የተሰኘው ገጽ መቼ ነበር የተቋቋመው? እንዲቋቋም ያበቁ ምክንያቶችስ ምንድን ነበሩ?
ተቋቋመው አሁን እናንተ በምናወራበት ጊዜ አንድ አመት ከአራት ወሩ ላይ ነው ያለው። ይህ ሲቋቋም አላማው ምንድን ነው? ወጣቶች ኢትዮጵያውያን በተለይ ከየትም የዓለማቸው ክፍል ሆነው ሀሳብና እይታቸውን፣ እውቀታቸውን፣ ፍላጎታቸውን በበጎነት ለህብረተሰባቸው ኮንትሪቢዩት ማድረግ እንዲችሉ፣ እንዲማሩ፣ እንዲያስተምሩ፣ እንዲሰጡ፣ እንዲቀበሉ። አንዳንዶች ምናልባት በውጭ ሀገር ያሉ እኔ መቼ ነው የበጎ ፈቃድ ስራ ምሰራው፣ ሀገር መጥቼ መቼ ነው ማገለግለው፣ ሀሳቤን፣ እውቀቴን፣ እይታዬን ለማን ነው እንዴት ነው ማጋራው ብለው የተቀመጡ ሰዎች ምህዳሩን በማዘጋጀት በአዎንታዊነት ሀሳባቸውን ሼር እንዲያደርጉ፣ እንዲያካፍሉ፣ እንዲማሩና እንዲማማሩበት እንዲሁም ደግሞ ዲጂታል ጓደኝነት እንዲመሰረትበት ለማድረግ ተቆራኘ መረብ ነው። እንግዲህ ይህን መረብ ወጣቶችን ያለ ገደብ ከገጠር እስከ ከተማ፣ ከከተማ እስከ ገጠር፣ ከሀገር ውስጥ ከውጭ ሀገር፣ ከውጭ ሀገር ወደ ሀገር ውስጥ ሰዎች እንዲገናኙ፣ ሀሳብና እይታ እንዲቀያየሩ፣ ለእውቀትና ለማህበራዊ ልማት የሚሆኑ ሀሳቦችን እንዲያጋሩ፣ ሰዎች ደግሞ ካሉበት ቦታ ሆነው ለቤተሰቦቻቸው፣ ለህብረተሰባቸው አንድ ጠቃሚ ነገር አለን የሚሉትን ኮንትሪቢዩት ማድረግ እንዲችሉ ያመቻቸ ነው ምህዳር ነው። እንግዲህ ፕሮግራማችን ዲጂታል ነው፣ ከዛ ደግሞ አዎንታዊ ነው፣ እንዲሁም ደግሞ አሳታፊ ነው።
በተለይ በቴሌግራም ገጻችሁ ከ35,000 በላይ ተከታዮች እንዳሏችሁ ተመልክቻለሁ። በስካሁን ቆይታችሁ ወጣቶችን በተመለከተ ምን አይነት ስራዎችን በመስራት ላይ ትገኛላችሁ? በሙያ ስልጠና ሊሆን ይችላል፣ በማንቂያ አዋጆችን ካምፔኖች ሊሆን ይችላል። ከዛ ጋር በተገናኘ ከሰራችኋቸው መካከል ጥቂቶቹን ለአድማጮች ብታጋራልን።
እሺ፣ አንደኛው የሰራ ነው ሆፕ ኢትዮጵያ የተሰኘ ተስፋ ኢትዮጵያ። እንግዲህ በሀገራችን ውስጥ ግጭት በተጀመረ ጊዜ ግጭቱ ሰዎችም ተስፋ እንዲቆርጡ፣ በሀገራቸው ላይ ተስፋ እንዳይኖራቸው፣ በራሳቸውም ተስፋ እንዲቆርጡ የሚያደርጉ ጉዳዮች ነበሩ። ሰው ከወጣቶች ወይም ደግሞ ህብረተሰባችን ክፍል ተስፋ ያለው እንዲሆን ባለራዕይ፣ ስኬታማ፣ ጤናማ፣ ሰላማዊ እና አብሮነትን የተላበሰ ወጣት በሚል ተስፋ ያለው ኔሽን በሚል ስራዎችን ሰርተናል። ለሰላምና ለአብሮነት ለበጎ ህብረተሰባዊ ልማት የሆኑ እንቅስቃሴዎችን በዛ ትስስር መረብ ላይ ለብዙ ጊዜ ሰርተናል። ከዛ ቀጥሎ ኮንሰርንድ ጀነሬሽን ወይም ተቆርቋሪ ዜጋ የተሰኘ ካምፔን ሰርተናል። ወጣቶች አገር ከመውደድ በፊት የሚቀድመው ራስን መውደድ ነው። ብዙ ጊዜ ከራሴ በላይ ለሀገሬ፣ ከራሴ በላይ ለብሔሬ፣ ከራሴ በላይ ለሃይማኖቴ፣ ከራሴ በላይ ቅድሚያ የምላቸው ነገሮች ጥፋት እያመጡብን ነው። ሰዎች ወደ ራሳቸው ማንነት መመለስ አለባቸው። ራሳቸውን መረዳት አለባቸው። ውስጣቸው ያለውን መክሊት፣ ውስጣቸው ያለውን አቅም አንደርስታንድ ማድረግ አለባቸው። ራሳቸውን በወጉ ካወቁ እና ራሳቸውን ካበቁ በኋላ ለራሳቸው ሪሊ ተቆርቋሪ ከሆኑ በኋላ ለሀገራቸው፣ ለቤተሰባቸው፣ ለህብረተሰባቸው መቆርቆር ይችላሉ። ስለዚህ ተቆርቋሪ ዜጋ ማፍራት አለብን። አንደኛው ሀገራችን ላይ ችግር እየፈጠረም ያለው ወይም ደግሞ ችግሩ እንዲባባስ ያደረገ ያለው ለራሱ ኮንሰርንድ ያልሆነ ግን ደግሞ ከራሱ በላይ አለኝ ለሚለው ነገር ተቆርቋሪ የሆነ ሰው እየበዛ ስለሆነ ነው። ስለዚህ ይህን ካምፔን ለሁለት ወር ጨርሰናል። በዚህ ካምፔን ላይ ለ60 ስልጠናዎችን በ60 የተማሩና የበቁ በዓለም አቀፍ ደረጃ የሚገኙ ኢትዮጵያዊ አስተማሪዎችን፣ ፕሮፌሰሮችን ኢንቫይት በማድረግ ትሬኒንጎችን ኦፈር አድርገናል። በዚህ ኮንሰርን ጀነሬሽን ካምፔን ላይ ማለት ነው።
እንግዲህ እነዚህን መሰል መድረኮች እንዲስፋፉ እናንተን የመሰሉ ወጣቶች የሚጀምሯቸው መረቦች የበለጠ እንዲጠናከሩ ምን መደረግ አለበት ብለህ ታስባለህ? ለወጣቶች ያለውስ ፋይዳ ምንድን ነው?
እንግዲህ አሁን ባለንበት ሁኔታ ዓለማችን የዲጂታል መሬት ላይ ናት የምትገኘው። ይሄ ዲጂታል መሬት ደግሞ የሚስፋፋው የተንኮተኩተው የሚያድገው በአዎንታዊነት ሀሳብና ጽንሰ ሀሳቦች ላይ የተገመደ ሀሳቦችን በማቅረብ የተሻለ ምህዳርን ማመቻቸት እንችላለን እና ሰዎች፣ መንግስት እንዲሆን ኤንጂዎች እንዲሆኑ ሰው ላይ የሚሰሩ ተቋማቶች በማህበራዊ ሚዲያ መሬቱ ላይ አዎንታዊነትን የተመረኮዘ ለአእምሮ ልማት የሚጠቀም፣ ለህብረተሰብ ልማት የሚጠቀም፣ ለአብሮነት የሚጠቀም፣ ለእድገት የሚጠቅሙ መንገዶችን በማቅረብ ደስ ላይ ሰፊ ስራዎችን መስራት አለባቸው ብዬ ኢንሲስት አደርጋለሁ። እንዲሁም ደግሞ ወጣቶች ይህን የማህበራዊ ሚዲያ ኦፖርቹኒቲ በመጠቀም ጠቃሚ መልእክቶችና እይታዎችን በመጋራት እርስ በርስ አዎንታዊ የሆኑ ትስስሮችን በመፍጠር ራሳቸውንም ሌሎችንም መጥቀም አለባቸው ብዬ አስባለሁ። እንደነዚህ ያሉ ትስስር መረቦች በአዎንታዊነት ሆን ብሎ ተዘጋጅተው ምህዳሩ ላይ ጠቃሚ ነገሮችን በማሰራጨት የሚሰሩ ተቋማቶች ለወጣቱ አዎንታዊ ፋይዳ አላቸው ብዬ አስባለሁ። ያ ምንድን ነው? ወጣቱን የሚጠቅም የሚያሳድገው የሚያንቀውን መልእክቶች ያቀርቡለታል፣ ያስተሳስቡታል። ይሄ ከስራ እድል ፈጠራ ሊሆን ይችላል፣ ከህብረተሰብ ልማት ትምህርቶች ሊሆን ይችላል፣ ከስኮላርሺፕ አንጻር ሊሆን ይችላል፣ ዲጂታል ፍሬንድሺፖችን ከመስጠት ሊሆን ይችላል፣ የተለያዩ ስልጠናዎችን በነጻ ከማግኘት አንጻር ሊሆን ይችላል። ይሄ በጣም ለወጣቱ በዚህ ታጠቃሚና አስፈላጊ ነው። የፍጀል ማር የፍጀል ስራ የፍጀል ኮንትሪቢዩት ላርግ የሚለው ወጣት በዲጂታል ቮለንቲሪዝም አንደኛው ካምፔናችን ይዘው የነበረውም ዲጂታል ቮለንቲሪዝም ነው። በዲጂታል ቮለንቲሪዝም አንጻር ካለበት ቦታ ሆኖ ወንድምናይቱ በኮችንግ በሜንተርሺፕ በትሬኒንግ በበጎ ፈቃድ ሰርቭ ማድረግ ይችላል። እሱም ሰርቭድ መሆን ይችላል ማለት ነው። ስለዚህ ለወጣቱ እንደዚህ አይነት ትስስር መረቦች ሰዋዊነትን ዲጂታል አይዲዮሎጂን ከማስፋት አንጻር በጎነትን ከማስፋት አንጻር ሰፊ ኦፖርቹኒቲ ነው። ቢጠነክር ይሻላል ብዬ አድቫይዝ አደርጋለሁ።
ከመለየታችን በፊት እንግዲህ በአንድ ዓመት ጉዟችሁ ውስጥ የተለያዩ መረጃዎችን፣ የተለያዩ ስልጠናዎችን እንዲሁም ደግሞ በርከት ያሉ የወጣቶች ትስስሮችን ፈጥራችኋል። ይህን በምታደርጉበት ጊዜ የገጠማችሁ ዋነኛ ተግዳሮት ምን ነበረ የሚለውንም ጠቀስ እናድርግ።
አዎ እንግዲህ ይሄ ነው የሚባል ተግዳሮት ብዙ አላጋጠመንም። አንደኛው እንግዲህ ተግዳሮት የኢንተርኔት ወጣቶቹ እንግዲህ ዲጂታል ኮሚኒቲ ስናገኝ የተወሰነው የቤተሰባችን ክፍል የኢንተርኔት ኦፖርቹኒቲ ላይኖር ይችላል። ያንን መድረስ አልቻለም። ይሄንንም ደግሞ ለማካተት እኛ ያሰለጠናቸው ወጣቶች ኢትዮጵያ ውስጥ ይሄ ኮንሰርን ጀነሬሽን ብዬ የጠቀስኩት ካምፔን በኢትዮጵያ ውስጥ 15 ሚሊዮን ወጣቶችን ኦንላይን ለመድረስ 5 ሚሊዮን ወጣቶችን መሬት ላይ ለመድረስ እንደውም በ250 ከተሞች ላይ ይሄንን ስራ ለመስራት 1000 በላይ አምባሳደሮችን ሬክሩት አድርጓል። ይህን በምናደርግበት ጊዜ የነበረው ቻሌንጅ እንግዲህ የኢንተርኔት አቅራቦት ቻሌንጅ ስለነበረ እዚህ የሚሰጡትን ትምህርቶችና ስልጠናዎችን በሳምንት አንድ ጊዜ ሄዶ ደግሞ ለአካባቢው ህብረተሰብ የሚያሰለጥኑ አምባሳደሮችን ሬክሩት አድርገናል። ይሄ ሁሉ ከላሚሽ የሚያረኩል ሰርቪስ በበጎ ፈቃድ የተሰራ ነው። በእርግጥ ሳፖርተሮች በጎናችን አብረ የሚሰሩ ተቋማቶች አሉ። የኢንተርኔት አለመኖር አንዳንድ ቦታ ላይ ይህንን ክፍተት ሌላኛው ተግዳሮት የፋይናንስ ተግዳሮት ነው። ለእንደዚህ አይነት ስራዎች የተዘጋጁ ተቋማቶችና መንግስት አካላትም እንዲሁም ደግሞ የጉዞ ተቋማቶች ላይኖሩ ይችላሉ። እኛ በጀመርበት ጊዜ አሁን ግን እየነቁም እያወቁም የዲጂታል ኮሚኒቲ ከሬጅ ላይ እንዳለን አንደርስታንድ አድርገው በስፋት ከኛ ጋር እየሰሩ ነው የሚገኙት። እኛም በጥንካሬ ስራችንን እየሰራ ነው የሚገኙት።
ልዩነህ ታምራት፣ የኢትዮጵያ ወጣቶች ትስስር መረብን አስመልክተህ ለሰጠህን መረጃ፣ ላካፈልከን ሀሳብ ሁሉ በእጅጉ አመስጋኝ ነን። በሌሎች ጉዳዮች እንነጋገራለን። ለአሁኑ በጣም አመሰግናለሁ።
እኔም ከልብ አመሰግናቸዋለሁ።
ጋቢና ቪኦኤ ነው በመከታተል ላይ የምትገኙት። ከአሜሪካ ድምፅ አድማጮቻችን እንዲሁም ተመልካቾቻችን ቀጣዮቹን ጥቂት ደቂቃዎች ደግሞ በሙዚቃ ዘና ብለን እንመለሳለን። የአሜሪካ ድምፅ ሲከታተሉት የነበረው ደግሞ ጋቢና ቪኦኤ። አብራችሁን ስላመሻችሁ በጣም እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ምህንድስና ደግሞ ኤልያስ አስማረ ነበር። እስካሁን ድረስ አብረናችሁ ነበር ነው። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።